എടുകാട ദുബേനിയോ കേസോട്ട് വന്ന് മുക്തി പറ്റാകെ.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሐምሌ 24 2012 ዓ.ም ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ክልል በጉባ ወረዳ አልማሃል ቀበሌ ውስጥ የሚኖሩ የአማራ ብሔር ተወላጆች በማንነታቸው ላይ ያተኮረ ሌላ ጥቃት እንደተፈጸመባቸው ዛሬ ተናግረዋል።
ከኔ እርሻ ነበሩ ሰራተኞች ስራ ላይ መጥተው በመሳሪያ ሊመቷቸው ሲል ልጆቹ ያወሩጠው አምንተዋል። ያለውን ንብረት በሙሉ አቃጥለውታል። ዱቄት፣ በቆሎ፣ ማሽላ፣ ብዙ ነገር አለ። የእርሻ የርጭት መሳሪያዎችም አሉ።
ጥቃት ተፈጸመብን ያሉት ከሰጡት ቃል የተቀነጨበ ነው የሰማችሁት። የክልሉ የጸጥታና አስተዳደር ቢሮ መረጃ አልደረሰኝም ብሏል።
ምንም አይነት አዲስ የተፈጠረ ጥቃት የለም። ፈናቀሉት ሰዎች ወደ ቦታቸው እንዲመለሱ የጸጥታ ኃይል እየሰራ ያለው
ዘገባ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ ስርጭቱ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍሳዬ ነኝ። በአማራ ክልል መንግስት 1244 የህግ ታራሚዎች በይቅርታ መልቀቁን የክልሉ ጠቅላይ አቃቤ ህግ መስሪያ ቤት አስታወቀ። በይቅርታ የተለቀቁት እድሜያቸው የገፋ፣ የጤና ችግር ያለባቸው፣ 1/3 የእስር ጊዜያቸውን ያጠናቀቁና ሴቶች መሆናቸውንም አመልክቷል። ዝርዝር ዘገባውን ከአስቴር ምስጋናው እንስማ።
ጠቅላይ አቃቤ ህግ መስሪያ ቤቱ የህዝብ ግንኙነት ጉዳዮች ኃላፊ አቶ አለምሸት ምረቴ ዛሬ ለአሜሪካ ድምፅ እንደገለጹት 1244 የህግ ታራሚዎች በይቅርታ ተለቀዋል። ታራሚዎቹ በይቅርታ የተለቀቁት ከሐምሌ 21 2012 ዓ.ም ጀምሮ ነው። ይቅርታ የተደረገላቸውም በመደበኛው የይቅርታ አዋጅ ቁጥር 136 ህዝባር 1998 መሰረትና በልዩ የይቅርታ ቦርድ ጉዳያቸው ተጣርቶ የቀረቡ ናቸው የድሉ ተጠቃሚ የሆኑት ብለዋል። በይቅርታ የተለቀቁት እድሜያቸው የገፉ፣ የጤና ችግር ያለባቸው፣ 1/3 እስር ጊዜያቸውን ያጠናቀቁና የባህሪ ለውጥ ያመጡ ይገኙበታል። በይቅርታ ከተለቀቁት ውስጥ 22 ሴቶች መሆናቸውንም አመልክተዋል። በሙስና በጠለፋና አስገድዶ መድፈር ወንጀል የተፈረደባቸው በይቅርታው አልተካተቱም። በክልሉ የኮሮና ቫይረስን ለመከላከል በመጋቢት ወር 2012 ዓ.ም መንግስት በልዩ ሁኔታ ባደረገው ይቅርታ ከ7000 የሚበልጡ የህግ ታራሚዎች እንዲለቀቁ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ኬንያ ከነገ ጀምራ ዓለም አቀፍ በረራ ማስተናገድ እንደምትጀምር አስታውቃለች። የሀገሪቱ ትራንስፖርትና መሰረተ ልማት ሚኒስትር ትላንት ኢትዮጵያውያንን ጨምሮ የ11 ሀገሮች ዜጎች ወደ ኬንያ መግባት ይፈቀድላቸዋል ብለዋል። ገልሞ ዳዊት ዝርዝር አለው።
የኮሮና ቫይረስ መስፋፋትን ተከትሎ በኬንያ ለሶስት ወራት ያክል ተቋርጦ የነበረው የዓለም አቀፍ በረራ ነገ ይጀምራል። ጄምስ መቻሪያ የኬንያ የትራንስፖርት የመሰረተ ልማትና ከተማ ልማት ካቢኔ ሚኒስትር ትላንት መንግስት ባስተላለፈው ውሳኔ መሰረት ኢትዮጵያውያንን ጨምሮ የ11 ሀገራት ዜጎች ወደ ኬንያ መግባት ይፈቀድላቸዋል ብለዋል። ሚስተር መቻሪያ ኬንያ ለእነዚህ ሀገራት ዜጎች ወደ ሀገራ እንዲገቡ የፈቀደችው አነስተኛ የቫይረሱ ስርጭት በሀገራቸው በመኖሩ ነው ብለዋል። በኬንያ የሚመጡ ማናቸውም መንገደኞች መከተል የሚገባቸው በመጀመሪያ ፒሲአር የተባለውን ከኮሮና ነፃ መሆናቸውን የሚያሳይ ሰርቲፊኬት ሊኖራቸው ይገባል። የሰውነት ሙቀታቸው ከ37.5 ዲግሪ ሴንቲግሬድ በታች የሆነና ሳል የሌለባቸው እንዲሁም ከኮሮና ነፃ መሆናቸውን የሚያሳይ ሰርቲፊኬት ከመብረራቸው በፊት በ96 ሰዓታት ውስጥ የተከናወነ የምርመራ ውጤት ሊሆን ይገባል ይላሉ ሚስተር መቻሪያ። ወደ ኬንያ ለመግባት የሚፈቀድላቸው የውጭ ሀገር ዜጎች ዝርዝር የኮሮና መስፋፋትን ተከትሎ የሚሻሻል መሆኑንም ካቢኔ ሚኒስትሩ አክለው ተናግረዋል። በዚህ ባገባደድነው ሳምንት መጀመሪያ ቀን ሰኞው ፕሬዚዳንት ኬንያታ መግለጫ በሰጡበት ወቅት የኬንያ መገናኛ ብዙሃን ኬንያ የዓለም አቀፍ በረራን ለማስተናገድ ዝግጅት ላይ መሆኗን ጠቅሰው ኢትዮጵያ አየር መንገድን ሳያካትት 5 ዓለም አቀፍ የአየር መንገዶች ፍቃድ ማግኘታቸውን ዘግቦ ነበር። የኢትዮጵያ አየር መንገድ የምስራቅ አፍሪካ የንግድና የኢንቨስትመንት ከተማ በመትባለው ናይሮቢ በረራዎች አሉት። በኬንያና አካባቢዋ የድርጅቱ ተወካይ አቶ ግርማ ሞገስ የኢትዮጵያ አየር መንገድም ከነገ ጀምሮ በኬንያ መደበኛ በረራውን ጀምራል ብለዋል።
አዎ፣ ኢትዮጵያ አየር መንገድም ናይሮቢ በቀን 4 ጊዜ እንዲበር ወደ ሞምባሳ ደግሞ በቀን 2 ጊዜ እንዲበር ተቃር ሰጥተውናል። ከነገ ጀምሮ የመጀመሪያዎቹ አየር መንገድ ወደ ናይሮቢ የሚበረው ኢትዮጵያ አየር መንገድ ነው።
የኬንያ ጤና ሚኒስቴር በመግለጫው ዛሬ
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጀርመን ለመከላከል የሚያስፈልገውን ገንዘብ አትከፍልም በሚል ከቀናት በፊት ከነቀፉ በኋላ ዩናይትድ ስቴትስ ከጀርመን ተጨማሪ ወታደሮቿን ለማስወጣት እየተዘጋጀች መሆኗ ታወቀ። የዩናይትድ ስቴትስ አፍሪካ ኮማንድ ወይም እዝ ዋና መስሪያ ቤቱን ከስቱትጋርት ከተማ እያስወጣ መሆኑን በመግለጽ አረጋግጦታል። የአፍሪካ እዝ ከ12 ዓመታት በፊት ከተመሰረተበት ጊዜ አንስቶ ተቀማጭነቱ እዛው ከተማ ነበር። የአፍሪካ እዝ አዛዥ ጀነራል ስቲቨን ታውንሰንድ ባወጡት መግለጫ ከቦታው ለመውጣት እንድናቅድ ተነግሮናል ብለዋል። ጉዳዩ ወራት ሊወስድ ቢችልም ሂደቱን ጀምረናል ሲሉ ተናግረዋል። የዩናይትድ ስቴትስ ወታደራዊ ባለስልጣኖች አፍሪካ ያሉትን 6000 የሚሆኑ የአሜሪካ ወታደሮችን ለመቀነስ ለወራት ያህል ሲሰሩ መቆየታቸው ተዘግቧል። የአይቨሪ ኮስት ፕሬዚደንት አላሳን ዋታራ በያዝነው ወር ሳይታሰብ በድንገት የሞቱትን አማዱ ጎን ካሊባሊን ለመተካት ሐመድ ባኮዮኮን ለጠቅላይ ሚኒስትርነት መርጠዋል። ኮሊባሊ ዋታራን ይተካሉ የሚል ተስፋ እንደነበር ተገልጿል። ዋታራ ለሶስተኛ ጊዜ ለፕሬዝዳንትነት ይወዳደሩ እንደሆነ አልተናገሩም። ነገር ግን በመጪው ሳምንት ለሀገሪቱ እንደሚያሳውቁ ጠቁመዋል። የሀገሪቱ ገዢ ፓርቲ RHDP ርዕሰ ብሔሩ ለፕሬዝዳንትነት እንዲወዳደሩ ትላንት ጠቁሟቸዋል። በሀገሪቱ ያሉት ተቃዋሚዎች ለአስር ዓመታት ያህል ስልጣን ላይ የቆዩት ፕሬዝደንት ለሶስተኛ ጊዜ ቢወዳደሩ ህገወጥ ይሆናል በማለት ተቃውመውታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ህዳር ወር በሚካሄደው ጠቅላላ ምርጫ በደብዳቤ መምረጥ ችግር ያስከትላል የሚል እምነት ስላላቸው የዚህ ዓመቱን ምርጫ ስለ ማዘግየት ጉዳይ ተናግረዋል። ሰዎች የምርጫ ካርዳቸውን በፖስታ ቤት ቢልኩ ውጤቱን መቁጠር ጊዜ ስለሚፈጅ የያዝነው ዓመቱ ምርጫ በሀገሪቱ ታሪክ ባልታየ መልኩ የተሳሳተና የተጭበረበረ ይሆናል ሲሉ በትዊተር ገጻቸው ገልጸዋል። ያቀረቡት ማስረጃ ግን የለም። ሰዎች በአስተማማኝ ሁኔታ ለመምረጥ እስከሚችሉበት ጊዜ ድረስ የምርጫው ጊዜ እንዲተላለፍ ሪፑብሊካዊው ፕሬዝደንት ሀሳብ አቅርበዋል። የሀገሪቱ ፕሬዝደንት የምርጫ ጊዜን የማዘግየት ስልጣን የለውም። ስልጣኑ የሀገሪቱ ምክር ቤት ነው። ሪፑብሊካውያን የምክር ቤት አባላት ወዲያውኑ አንቀበለውም ብለዋል። በጦርነቶች በእርስ በርስ ጦርነትና በከፍተኛ ኢኮኖሚ ድቀት ወቅት እንኳን በአሜሪካ ታሪክ የምርጫ ጊዜ ተላልፎ አያውቅም ሲሉ የሕግ መወሰኛው ምክር ቤት የብዙሃኑ መሪ ሚች ማኮኔል ተቃውመውታል። በመጨረሻም የኮቪድ-19 አጫጭር ዜናዎች። ዩናይትድ ስቴትስ ውስጥ በአሁኑ ወቅት ወደ 4.5 ሚሊዮን የሚጠጉ የኮሮና ቫይረስ በሽተኞች መኖራቸውን ከ152,000 በላይ የሚሆኑት ደግሞ ሕይወታቸውን ማጣታቸውን የጆንስ ሆፕኪንስ ዩኒቨርሲቲ ጠቁሟል። በዓለም ደረጃ የኮሮና ቫይረስ በሽተኞች ብዛት 17.3 ሚሊዮን መድረሱ ታውቋል። አንድ ትላንት ይፋ የተደረገ ጥናት ትንንሽ ልጆች በዕድሜ ከፍ ከሚሉት ልጆችና ከጎልማሶች የበዛ የኮሮና ቫይረስ ዘረመል አፍንጫቸው ላይ ይገኛል ይላል። ነገር ግን ልጆቹ ቫይረሱን ምን ያህል ለሌሎች እንደሚያስተላልፉ ጥናቱ አልገለጸም። ኮቪድ-19 በብዙ ሀገራት በአዲስ መልክ የተስፋፋው በከፊልም ቢሆን ወጣቶች በሰሜኑ ሄምስፌር የበጋ ወራት ወቅት ጥንቃቄ በማጉደላቸው ምክንያት ነው ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ትናንት ጠቁመዋል። በርካታ የአፍና የአፍንጫ መሸፈኛ ጭንብል ያላደረጉ ጎልማሶች የአካል መራራቅ መመሪያውን ችላ በማለት በመጠጥ ቤቶች፣ በምሽት ክበቦችና በመዋኛ ባህሮች ታጭቀው እንደሚታዩ ተገልጿል። አብዛኞቹ በኮሮና ቫይረስ የተያዙ ወጣቶች የህመሙ መጠን ቀለል እንደሚልላቸው ተገልጿል። ነገር ግን የሚከብድባቸውም እንዳሉ ማሪያ ቫን ኬርሆፍ የተባሉ የዓለም የጤና ድርጅት የሕክምና ጉዳይ ጥናት ምሁር ጠቁመዋል። የማታ ክበቦች ወይም የጭፈራ ቦታዎች የቫይረሱ መዛመት ምንጮች ናቸው ብለዋል ኬርሆፍ። ህመሙ ያልጸናባቸው ወይም የበሽታው ስሜት የሌላቸው ወጣቶች ተጋላጭ ለሆነ አረጋውያን ሊያስተላልፉ እንደሚችሉ ገልጸዋል። ብራዚል እስከ ትላንት ማታ በነበረው ጊዜ ውስጥ 2.6 ሚሊዮን የቫይረሱ በሽተኞች አሏት። 91,263 በሞት ተለይተዋል። በኮሮና ቫይረስ ተይዞ የዳኑት የብራዚል ፕሬዝዳንት ጀር ቦልሶናሮ ባለቤት ሚሼል ቦልሶናሮም ትላንት ኮሮና ቫይረስ እንደተገኘባቸው ታውቋል። የሳይንስና ቴክኖሎጂ ሚኒስትር ማርክስ ፔንተስም ቫይረሱ እንደተገኘባቸው ገልጸዋል። በሀገሪቱ አምስተኛው በኮቪድ የተያዙ የካቢኔ አባል ሆነዋል። ብሪታንያ ካለፈው ሰኔ ወር አንስቶ አዲስ ከፍተኛ የቫይረሱ መዛመት ማየቷን ገልጻለች። የብሪታንያ የጤና ባለስልጣኖች ትላንት 846 አዲስ የቫይረሱ በሽተኞች ማግኘታቸውን አስታውቀዋል። ሁለተኛ ዙር የቫይረሱ መዛመት አውሮፓ ውስጥ እያሻቀበ መሆኑን የጤናና የማህበራዊ ጥበቃ ሚኒስትር ማት ሃንኮክ ትላንት ተናግረዋል። ወደ አፍሪካ ስናመራ ደግሞ የቦትስዋና መዲና ጋባሮኔ ኮቪድ-19 በአዲስ መልክ በመዛመቱ በድጋሚ ለሁለት ሳምንታት ያህል እንቅስቃሴ ያግዳለች። ይህ የሆነው የዓለም የጤና ድርጅት በመላ አፍሪካ ኮሮና ቫይረስን ለመከላከል የሚደረጉ እገዳዎች እንዳይላሉ ባስጠነቀቀበት ወቅት ነው። አፍሪካ ውስጥ የኮሮና ቫይረስ መዛመት መጠን ባለፈው ወር በእጥፍ እንደጨመረ የዓለም የጤና ድርጅት ጠቁሟል። ከ20 በላይ የሚሆኑ የአፍሪካ ሀገሮች ካለፈው ሳምንት የበዙ አዲስ የቫይረሱ በሽተኞች እንደተገኙባቸው መግለጻቸውን በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሺዲሶ ሞይቲ አስገንዝበዋል። ቫይረሱ በብዛት የተዛመተው ደቡብ አፍሪካ ቢሆንም ኬንያ፣ ማዳጋስካር፣ ናይጄሪያ፣ ዛምቢያ እና ዚምባብዌ የቫይረሱ መዛመት መጨመሩን እንደተናገሩ ሞይቲ ጠቁመዋል። ኡጋንዳ፣ ሲሸልስ እና ሞሪሸስ ቫይረሱን በመቆጣጠር በኩል ጥሩ እየሰሩ መሆናቸውን ሞይቲ ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 24 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለኢትዮጵያ የፖለቲካ አለመረጋጋት የሀገረ ብሔር ግንባታ መፍትሄ ይሆናል? ምንስ ማለት ነው?
የአገር ብሔር ግንባታ የምንለው የጋራ እሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆነ።
የሀገረ ብሔር ግንባታ ፕሮጀክት በሚል ስያሜ የሚንቀሳቀሱ ምሁራን ካቋቋሙት ግብረ ኃይል አስተባባሪዎች አንዱ የሆኑት በሚሲሲፒ ዩኒቨርሲቲ የጋዜጠኛነት መምህር ዶክተር ዘነበ በየነ ከሰጡት አስተያየት የተቀነጨበ ነው የሰማችሁት። ከሌሎች አጋሮቻቸው ጋር በዚህ ምሽት ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በቤኒሻንጉል ጉምዝ ክልል በጉባ ወረዳ አልመሃል ቀበሌ ውስጥ የሚኖሩ የአማራ ብሔር ተወላጆች በማንነታቸው ላይ ያተኮረ ጥቃት እንደተፈጸመባቸው ዛሬ ተናግረዋል። የቀበሌዋ ነዋሪዎች ትናንት ከረፋዱ 5 ሰዓት ላይ በእርሻ ማሳዎቻቸው ላይ እንዳሉ የታጠቁ ሰዎች ጥቃት ሊያደርሱባቸው ሲሉ ሸሽተው እንዳመለጡና ታጣቂዎቹ ንብረታቸውን በእሳት እንዳወደሙባቸው ገልጸዋል። ከ2000 በላይ ሰው አካባቢውን ለቆ ለመውጣት መገደዱን አመልክተዋል። የቤንሻንጉል ጉምዝ ክልል የአስተዳደርና የጸጥታ ጉዳዮች ቢሮ ምክትል ኃላፊ ስለ ጥቃቱ መረጃ አልደረሰኝም ብለዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ትላንት በቤንሻንጉል ጉምዝ ክልል ጉባ ወረዳ አልመሃል በተባለ ቀበሌ ባሉ መንደሮች በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት መፈጸሙን የጥቃቱ ሰለባዎች ይናገራሉ። ከአምስት ቀናት በፊት በቤንሻንጉል ጉምዝ ክልል ጉባ ወረዳ አጅባር ቀበሌ ባሉ የተለያዩ መንደሮች በተፈጸመው ጥቃት የ14 ንጹሐን ዜጎች ህይወት ማለፉን መዘገባችን ይታወሳል። አርሶ አደር ጥላሁን ግዛው በአልመሃል ቀበሌ ባህር ሸንኮር በተባለ ጎጥ የሚኖሩ ናቸው። በእርሻ ስራ ላይ የነበሩ 3 ሰራተኞቻቸውን የታጠቁ ኃይሎች መጣው ጥቃት ሊፈጽሙባቸው ሲሉ ሩጠው እንዳመለጡ ይናገራሉ።
ከኔ እርሻ ነበሩ ሰራተኞች ስራ ላይ መጥተው በመሳሪያ ሊመቷቸው ሲል ልጆቹ ያው ሩጠው አምልጠዋል። ያለውን ንብረት በሙሉ አቃጥለውታል።
ምን ነበረ የነበረው ንብረት?
ዱቄት፣ በቆሎ፣ ማሽላ ብዙ ነገር አለ። የእርሻ የርጭት መሳሪያዎችም አሉ።
እነማን ናቸው መጥተው ይህም ጥቃት የፈጸሙት?
የታጠቁ ኃይሎች ናቸው ነው ያሉ። የታጠቁ ናቸው፣ ምንም ማንነታቸው አይታወቁ ጉምዞች ናቸው። አንድ ቀይ አብሯቸው እንዳለ ነው የተናገሩ ልጆች። ገንዘባችን ያፈሰስንበት ጫካ ላይ አዝመራችንም አረም እየበላው ነው፣ ማረም አልቻልንም። አሁን በጣም ስጋት ላይ ነው ያለ ነው።
እናንተ የት ነው ያላችሁት?
አልመሀል ከተማው ላይ ነው ያለን። ወደ ከተማው ገብተናል። እርሻ ቦታ ቢያንስ ሁለት ሰዓት ሶስት ሰዓትም ርቀት ላይ ነው የምናርሰው እርሻችን እና ከተማ ላይ ነው ቁጭ ብለን ያለ።
የጸጥታ ኃይል በአካባቢው የለም?
የጸጥታ ኃይል አልመሀል ከተማው ላይ አለ። እነሱም አብዛኞቹ በየቦታው ግዳጅ ወጥተዋል፣ በረቱ አልነበሩም። ከወረዳ ነው ኃይልም የመጣና የወረዳ የቀበሌ ፖሊስ ነው በወቅቱ የሄደው ወደዛ አጣርቶ የተቃጠለውን አይቶ ነው የተመለሰ።
አርሶ አደር እንዳለው ምትኩ የነበረውን ሁኔታ እንዲህ ይገልጻሉ።
ቁርስ ስንበላ እዚያ ብቻውን አንድ መጣ። ብጭ ሰራተኛ ነኝ አለ። ስንት ናችሁ ስለሆነ አራት ነን ጓደኞች ስለው አይ እነሱ ወዲያ ናቸው ምናምን ብሎ ተቀምጦ እንካ እንግዲያማ እየበላል ብዬ ስሰጠው ዋዜው ተቀምጦ መብላት ጀመረ። ይህ ማሳይ አንድ ሰው ነው ማለት ጀመረ። አወር ስለው ስንት ናችሁ አለን። እንደ ሶስት ነን ስለው ዙሮ ደወለላቸውና አሁንም ማናገራት በጉምዘኛ ስለሆነ የሚያወራ ስለማልችልበት ሲያወራ ጠረጠርንና ጓደኞች ነበሩኝ እነሱን እህድ ጓደኛ አንጥረው አባት ለመደርሷል ምግብ ብላፉትና ወደዚያ ያኛውም በዚያ ሮጠ። እኔም ውሃ ምቀዳ መስዬ ሾልኬ አመለስ። እኛ ስናመልጣቸው ተናደው ጌቱን እሳት ለኮሱ።
ልክና ለማየ ይባላሉ። የተፈጠረው ችግር በቃ ስራ ቦታ ላይ ተቀምጠን እያለ በቃ ስም ጠፋን፣ መጣን ወደ ከተማ ገባን። እርሻ ብልማታችን እንዳለ ቀረ። ያለን ልብስ ሳይቀር እንግዲህ ሳሙና፣ ልብስ፣ ከሽንኩርት ዘይት፣ ዱቄት፣ ምራ በቃ የተጠያለን ምጣድ ተምጣድ ያነሱ የለም። እስከዚህ ድሮስ ሁሉም ተክለው የሚወስዱ ወስደታል። የሚሰብሩትን ሰብረው መጠን የደዳ ላይ ሁሉ ነገር ስናመለክት ሻለቃው ራሱ ምንም መፍትሄ ራሱ የተሰጠን የለም። ሻለቃው የመከላከያ ሻለቃው እሷን ጦሩን ይዘን ሴት እንደገባም ራሱ አናውቅም። ሰውየው ራሱ ትግሬ ነው ራሱ። ይሄ ስለሆነ በቃ እኛ ዝም ብለን እዚያው ከተማው ላይ ጠቅላላ ሁሉ ሁሉም ዘጭ ብሎ ሰራተኛው እንዳለ ጠቅላላ ጀመሪው እንዳለ ዘጭ ብሎ ተቀምጧል።
አሁን በአልመሀል ቀበሌ ዙሪያ ባሉ መንደሮች የሚኖሩ አርሶ አደሮች አካባቢያቸውን ለቀው ወደ ቀበሌው ከተማ ተሰደው እንደመጡ አቶ ጥላሁን ይናገራሉ።
እና በየዚህ ወደ ታች ያለ ቢንጎ አብራሮስ የሚባል ቀበሌ በሙሉ በቃ እየተፈናቀለ አሁን ወደዚህ እየገባ ነው። በጣም ስጋት ላይ ነው ያለ ነው።
ምን ያህል ትሆናላችሁ ቁጥራችሁ አሁን እየተፈናቀላችሁ የመጣችሁት?
ይህ በጣም ብዙ ነው። ቢያንስ እዚያው አልመሀል ዙሪያ እንኳን መጥተው እስከ 2000 ገበሬ ሊሆን ይችላል፣ ከዛም በላይ ሊሆን ይችላል።
የቤኒሻንጉል ጉምዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱልአዚዝ መሐመድ ስለ ጉዳዩ ተጠይቀው ምንም የደረሰ መረጃ የለም ብለዋል።
ምንም አይነት አዲስ የተፈጠረ ጥቃት የለም። ፈናቀሉት ሰዎች ነው ወደ ቦታቸው እንዲመለሱ ጸጥታ ኃይል እየሰራ ያለው።
በአሁኑ ሰዓት ጉባ ወረዳ ውስጥ የሚገኙትን የክልሉ ልዩ ኃይል ፖሊስ ምክትል አዛዥ እና የክልሉ ፖሊስ ኮሚሽን ኮሚሽነርን በስልክ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካ የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት አሳሳቢ የሆነ መምጣቱ ተነግሯል። የሕግ ታራሚዎችና ተጠርጣሪዎች እንዲሁም የፖሊስ አባላት የቫይረሱ ተጋላጭ መሆናቸውም ተገልጿል። እስካሁን 24 የፖሊስ ባልደረቦች እንዲሁም ከ30 በላይ የሕግ ታራሚዎችና ተጠርጣሪዎች ለቫይረሱ መጋለጣቸው ተነግሯል። ሕብረተሰቡ ውስጥ ያለው ስርጭትም ከሚገመተው በላይ መሆኑ እየተሰማ ነው። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት ከሚገመተው በላይ የተስፋፋ መሆኑን የአስተዳደሩ ጤና ቢሮ አስታወቀ። እስካሁን አስተዳደሩ ባለው ውስን የመመርመር አቅም ከ450 በላይ የአስተዳደሩ ነዋሪዎችና ከ100 በላይ የጅቡቲ ተመላሽ ዜጎች ላይ የኮሮና ቫይረስ ማግኘቱን አስታውቋል። አስተዳደሩ ከዚህ በፊት በገበያ ስፍራዎችና ሌሎች መኖሪያ ሰፈሮች ላይ ባደረጋቸው ድንገተኛ ምርመራዎች በርካታ ሰዎች የኮሮና ቫይረስ ተገኝቶባቸው እንደነበር የተናገሩት የጤና ቢሮ ኃላፊዋ ወይዘሮ ለምለም አሁን ቫይረሱ በፍጥነት እየተስፋፋ ነው ብለዋል።
ግን እስካሁን ድረስ ባለን በሄድንበት ቦታ ሰው በብዛት የሚበዛበት ቦታ ሄደን ቴስት ስናደርግ በጣም ብዙ ቁጥር ያለው ነው የምናገኘው። እነሱን ደግሞ ልክ ካወቅናቸው በኋላ የእነሱን ቤተሰቦች እነሱ አካባቢ የሚኖሩትንም ስንሰራ ቴስት እናደርግ የፖዚቲቭ ቁጥሮቹ በጣም ከፍተኛ የሆኑ ነው ያሉት። አሁን እኛ የመረመርነውን ብቻ ነው ውጤት እየተናገርን ያለ ነው።
በቅርቡ በፖሊስ ጣቢያ በቁጥጥር ስር ካሉ ተጠርጣሪዎች መካከል አንድ ሰው ላይ ቫይረሱ መገኘቱን ተከትሎ ከእሱ ጋር ንክኪ ባላቸው ላይ በተደረገ ምርመራ በ23 ተጠርጣሪዎች ላይ ቫይረሱ መገኘቱን ወይዘሮ ለምለም አስታውቀዋል። ጥበቃ የሚያደርጉ ፖሊሶችም ለቫይረሱ እንደተጋለጹ ነው የገለጹት።
ለየናቸው፣ ያለባቸውና የሌለባቸውን ለየን። የሌለባቸውን ወደ አንድ ፖሊስ ጣቢያ እንዲሆኑ፣ ያለባቸውን ደግሞ ወደ መስፈርት ጀግኖች ትምህርት ቤት የህክምና ሴንተር ለብቻ ተቋቁሞ ወደዛ ለየ ናቸው። የጸጥታ አካላቶች ደግሞ እነሱን ሲጠብቁ ሲመረምሩ የነበሩ ደግሞ በአጋጣሚ እነሱም ተጋላጭ ስለነበሩ የተወሰኑ ወደ 24 የሚሆኑ በስራቸው ምክንያት ተጋላጭ መሆናቸው ምክንያት እነሱንም ስንመረምር ወደ 24 የሚሆኑ አግኝተን እነሱንም ለብቻ ማርያም ትምህርት ቤት የህክምና ሴንተር አቋቁመን አስቀምጠናቸው የተከታተልናቸው ነው።
ፍርድ ያገኙ የህግ ታራሚዎች በሚገኙበት ማረሚያ ቤት ግን አስቀድሞ የመከላከል ስራ እየተሰራ በመሆኑ ቫይረሱ የተገኘባቸው አዳዲስ ፍርደኞች ሌሎች ታራሚዎችን ከመቀላቀላቸው በፊት መለየት ተችሏል ብለዋል።
ከሄዱት ውስጥ 11 የሚሆኑ ናቸው ታችኛው ማረሚያ 11 ሰው ብቻ ነው። እነሱም ደግሞ ተለይተው የነበሩ ናቸው። ሰው ፍርድ ተቀብሎ ወደ ማረሚያ ሲሄድ 14 ቀን ለብቻ ተለይቶ ይቆያል። ከ14 ቀን በኋላ ተመርምሮ ነው ወደ ብዙዎቹ ታራሚዎች የሚቀላቀለው። መጀመሪያም ጀምሮ ይሄ ሲስተም ተዘርግቷል። ስለዚህ እዛው ማረሚያ ቤት የህክምና ሴንተር አቋቁመን እዛው ህክምና ከማረሚያ ቤት ጋር በጋራ በመሆን ህክምናቸውን እያገኙ ነው።
በአሁኑ ሰዓት የኮሮና ቫይረስ የተገኘባቸው ታራሚዎችና ተጠርጣሪዎች ከሌሎች ለይቶ በምስራቅ ጀገኖች አንደኛ ደረጃ ትምህርት ቤት፣ ፖሊሶችን ደግሞ በማርያም ትምህርት ቤት በመለየት ክትትል እየተደረገላቸው መሆኑን የኮሮና ቫይረስ ህሙማንን ብቻ እንዲያክም የተለየው የሳቢያን ሆስፒታልም በቂ ባለመሆኑ የፈረንሳይ ሆስፒታልም ለዚሁ ዓላማ እየተዘጋጀ መሆኑ ወይዘሮ ለምለም አስታውቀዋል። በድሬዳዋ ባለው የመመርመሪያ መሳሪያ ጥረት ምክንያት በውስን ሰዎች ላይ ብቻ ምርመራ መደረጉን ያስታወቁት ጤና ቢሮ ኃላፊዋ ወደፊት ይህ ክፍተት በሀገር አቀፍ ደረጃ ይቀረፋል ብለው እንደሚያምኑና በስፋት ምርመራ ቢደረግ በርካቶች ቫይረሱ ሊገኝባቸው እንደሚችል ገልጸዋል። እሱ ከተገኘባቸው መካከል አብዛኞቹ ምንም አይነት ምልክት የማያሳዩ ወይም ቀላል የጉሮሮ መከርከር ወይም ለተወሰነ ጊዜ የሚቆይ ራስ ምታት ብቻ የታየባቸው በመሆኑ በአንዳንዶች ዘንድ በሽታውን አቃሎ የማየት አዝማሚያ እየታየ ነው ብለዋል። ነገር ግን በሽታው ከከፋ የጤና ችግር እስከ ሞት የሚዳርጋቸው ሌሎች በርካታ ነዋሪዎች ስላሉ ለእነሱ ሲባል ሁሉም ጥንቃቄ ማድረግ አለበት ብለዋል። እስከ ዛሬ ዕለት ድረስ በድሬዳዋ ከተማ በቫይረሱ ምክንያት ህይወታቸውን ያጡ 15 መሆናቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ተከታዩ ወደ ሲዳማ ክልል ይወስደናል። አዲሱ የሲዳማ ክልል አገር ለማተራመስ ለሚጣጣሩ አካላት እድል እንደማይሰጥና ከፌዴራል መንግስት ጎን በመቆም ለኢትዮጵያ ሰላምና ብልጽግና እንደሚሰራ የክልሉ ብልጽግና ፓርቲ አስታውቋል። በዚህ ክረምት በአገር አቀፍ ደረጃ ለመትከል ከታቀደው 5 ቢሊዮን ችግኝ ክልሉ በአንድ ጀንበር 11 ሚሊዮን ችግኝ መትከሉንና እስከ ሐምሌ 30 2012 ዓ.ም 215 ሚሊዮን ችግኝ እንደሚተከል የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሉ አስታውቀዋል። ፓርቲው ትናንት ባወጣው መግለጫ ክልሉ ከተመሰረተ ወዲህ ለ145,000 ወጣቶች የሥራ ዕድል ለመፍጠር እየተንቀሳቀሰ መሆኑን አመልክቷል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል።
የሲዳማ ክልል ብልጽግና ፓርቲ ኃላፊ አቶ አብርሃም ማርሻሉ በተለያዩ ክልሎች አጀንዳ በመፍጠር ኢትዮጵያውያን እርስ በርስ ለማባላት የሚሰራ ቡድን አለ ብለዋል። አፍራሽ ያሏቸው ኃይሎች አሁንም እኩይ ተግባራቸውን ለመፈጸም ለተቀን እየተጎሙ ናቸውም ተናግረዋል።
ይችን ሀገራችንን ከክፉ በመጠበቅ ከክፉ ኃይል ለማደናቀፍ ከሚሰሩት አካላት ተግተን በመጠበቅ ልማታችንን ወደፊት በማራመድ የበለጸገች ኢትዮጵያን የበለጸገች ሀገር የመገንባቱን ተልእኮ የሲዳማ ወጣት የስዳማ ህዝብ የኢትዮጵያ ህዝብ በመላ እጅ ለእጅ ተሳስሮ ይህን እንዲፈጽም ጥሬን ለማስተላለፍ ነው የሚፈልገው። እንዲከሽፍባቸው እንጂ ቦምባቸው በህዝባችን ላይ እንዳይሰራ ሁሉም ህዝብ ነቅቶ መጠበቅ ነው ያለበት። ለውጡ ወደፊት እንዲቀጥል የኢትዮጵያ ብልጽግና መጥቶ የዚህ ተጠቃሚ እንዲሆን ናቸው። ወጣቱ ችግር ተፈጥሯል። ሁሉም አካባቢ ላይ ዛሬም እነዚህ ችግሮች እንዲፈጠሩ ለማድረግ የሚተጉ አካላት አሉ፣ ለጥፋት የሚተጉ አካላት አሉ። ይህን የእነዚህን አካላት ተልእኮ ማምከን ማክሸፍና ለልማታችን ለብልጽግናችን መትጋት ይኖርብናል።
ክልሉ ከፌዴራል መንግስት ጎን በመቆም ለኢትዮጵያ ሰላምና እድገት እንደሚሰራም አስታውቀዋል። ክልሉን ጠንካራ አድርጎ ለማደራጀት የተለያዩ ተግባራት የተከናወኑ መሆናቸውን ተናግረው ሁላችንም ኢትዮጵያን ለማሻገር መነሳት አለብን ብሏል።
ህጎችን፣ አሰራሮችን፣ መመሪያዎችን የማዘጋጀት እነዚህ ስራዎች በስፋት እየተሰሩ ነው ያሉት። ቀንና ማታ ነው የተሰራ፣ ያለ እረፍት ነው የተሰራ ያለው። በዛ መንገድ ካልተሰራ በስተቀር ከበድ ያለ ከፍ ያለ ፍላጎት አለ በህዝብ ውስጥ የመልማት ፍላጎት። ክፉ አይደለም፣ ይሄን ለመመለስ የሚያስችል ብቁ እቅድ ማዘጋጀት ያስፈልጋል። የደቡብ ክልልና የሌሎቹ ክልሎች ሁኔታ ይለያል። የደቡብ ክልል የብሔረሰብ ዞኖች ስለሆኑ ምክር ቤቶች ኖሮት በዛ ያለ የሰው ኃይል የሚፈልግ ነው። የልማት ጥያቄ ሊመልስ የሚችል በወረዳና በክልል መካከል ሆኖ የኮርዲኔሽን ሮል ብቻ የሚጫወት ቀጠን ያለች አድራይት ብቻ ነው የምትኖረው።
የሲዳማ ህዝብ ከነበረው ሁለት ዋና ዋና ጥያቄዎች አንደኛውና መሰረታዊ ነው ያሉት የፖለቲካ ጥያቄ በለውጡ መንግስት እንደተመለሰ ገልጠው የኢኮኖሚ ጥያቄ እንዲመለስ ህዝቡ በክልል ለመደራጀት ያደረገውን አይነት ተጋድሎ ከድህነት ጋር እንዲያደርግ ጥሪ አቅርበዋል። ከሲዳማ ህዝብ 70% የሚሆነው ወጣት መሆኑን ተናግረው ለ145,000 ወጣቶችም የስራ ዕድል ለመፍጠር ዝግጅት መደረጉን ገልጸዋል። ከዚህ በተጨማሪም በዚህ ክረምት በአገር አቀፍ ደረጃ ክልሉ በአንድ ጀምበር 11 ሚሊዮን ችግኝ መትከሉና እስከ ሐምሌ 30 2012 ዓመተ ምህረትም 215 ሚሊዮን ችግኞች እንደሚተከሉ አስታውቀዋል። አቶ አብርሃም የኮሮና ቫይረስንም በተመለከተ በሲዳማ ክልል በቫይረሱ የሚያዙ ሰዎች ቁጥር የጨመረ መሆኑን ገልጠው አሁንም ህዝቡ የመከላከያ ጥንቃቄዎችን እንዲያደርግ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ
አመሰግናለሁ ዮናታን። ተከታዩ ዘገባ ወደ መቀሌ ወስደናል። በትግራይ ክልል ይካሄዳል በተባለው ምርጫ ለመሳተፍ 5 የፖለቲካ ፓርቲዎች መመዝገባቸው ተገልጿል። በተጨማሪም 11 የግል ተወዳዳሪዎች መመዝገባቸውን ክልሉ ያቋቋመው የምርጫ ኮሚሽን አስታውቋል። ኮሚሽኑ በምርጫው መሳተፍ ለሚፈልጉ ፓርቲዎችና ግለሰቦች ያካሄደው የሶስት ቀናት ምዝገባ ትናንት ማምሻውን ተጠናቋል። ሙሉጌታ አጽብሃ ከመቀሌ ተጨማሪ አለው።
ከሐምሌ 21 እስከ ሐምሌ 23 2012 ለተከታታይ 3 ቀናት በትግራይ ክልል በሚካሄደው ምርጫ መሳተፍ የሚፈልጉ ግለሰቦችና የፖለቲካ ፓርቲዎች እንዲመዘገቡ የትግራይ ክልል ምርጫ ኮሚሽን ባቀረበው ጥሪ መሰረት ምዝገባ ተካሂዷል። በዚህ መሰረትም በምርጫው ለመወዳደር ፍላጎት እንዳላቸው ገልጸው የተመዘገቡ የፖለቲካ ፓርቲዎች ህዝባዊ ወያነ ሓርነት ትግራይ፣ ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ፣ አባይ ትግራይ፣ ባይቶና የትግራይ ነጻነት ፓርቲና አሲምባ ዲሞክራሲ ዲሞክራሲያዊ ፓርቲ ናቸው። በተጨማሪም 11 የግል ተወዳዳሪዎች የተመዘገቡ ሲሆን በትግራይ የምርጫ ህግ መሰረት እነዚህ የግል ተወዳዳሪዎች እስከ ሐምሌ 30 ድጋፍ ሊያሰባስቡ ይገባል። አካል ጉዳተኞች የ750 ሰው፣ ጉዳት የሌላቸው ደግሞ የ1000 ሰው ድጋፍ ሊያገኙ ይገባል። የክልሉ የምርጫ ኮሚሽን ኮሚሽነር ሙሉወርቅ ኪዳነ ማርያም የመራጮች ምዝገባና ምርጫ የሚደረግለት ዕለት የተወሰነ መሆኑን በመግለጽ በቅርቡ ይፋ ይደረጋል ሲሉ ተናግረዋል። የምርጫ ሂደት ማስፈጸም ይሁን የፖለቲካ ፓርቲዎች ምዝገባ ስልጣን የተሰጠው ለሀገራዊ ምርጫ ቦርድ መሆኑ ይገለጻል። ሂደታችሁ ይህ ህገ መንግስታዊ ነው የሚሉ አሉ። ምላሻችሁ ምንድነው ተብለው ኮሚሽነር ሙሉወርቅ ሲመልሱ የትግራይ ክልል ከፍተኛ ስልጣን ያለው የክልሉ ምክር ቤት ያቋቋመው ኮሚሽን ነው። ምክር ቤት ወሰነ ማለት ደግሞ ህዝብ ወሰነ ማለት ነው ብለዋል። ትክክል ነው ወይም አይደለም ለማለት ደግሞ የፖለቲካ ክርክር ነው የሚሆነው ሲሉ ምላሽ ሰጥተዋል።
የትግራይ ምክር ቤት ወሰነው ማለት የትግራይ ህዝብ ፍላጎት ነው ማለት ነው። ስለዚህ ፓርቲ ተቃወሞ አልተቃወሞ ኢፌክት የለውም። የትግራይ ህዝብ ወኪሎች የተስማሙበት ከሆነ ትግራይ ውስጥ የሚንቀሳቀስ የፖለቲካ ፓርቲዎችም ይህንን ተዘጋጅተናል የሚል መሳተፍ መብዘው አላቸው።
በሰባት ዞኖች ምርጫ የሚያስፈጽሙ በየዞኑ 3 ሰዎች መመረጣቸው ገልጸው ምርጫው በ2670 የምርጫ ጣቢያዎችም ይፈጸማል ብለዋል። በዚህ ምርጫ 5 ወንበሮች የኢሮብና ኩናማ ብሔረሰቦች በልዩ ሁኔታ ተጨምሮ ለ165 የክልል ምክር ቤት ወንበር ነው ምርጫ የሚካሄደው ብለዋል። ኮሚሽነር ምሎወርቅ ለምርጫ የሚወዳደሩ ፓርቲዎች የጊዜ ሰሌዳ ወጥቶላቸው በፖሊሲያቸው ላይ ክርክር ያደርጋሉ ብለዋል። በምርጫ ለመሳተፍ ከተመዘገቡ በትግራይ ክልል ከሚንቀሳቀሱ ፓርቲዎች መካከል አንዱ ባይቶና ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ክንፈ ገብርኤል ገብረ ዮሐንስ ፓርቲያቸው የሚያሰራ ሁኔታ ባይኖርም በክልሉ ህጋዊ መንግስት እንዲኖር በምርጫ ይሳተፋል ብለዋል።
ባይቶና ማዕከላዊ ኮሚቴ በጀት አጽድቋል።
የባይቶና ማዕከላዊ ኮሚቴ ለምርጫው በጀት አጽድቋል። እንዲሁም በሁሉም የ38 የምርጫ ወረዳዎች ይሳተፋል። የሚሳተፉ አባላቱ መልምለዋል። የፓርቲያችን የአደረጃጀት ክፍልም በሁሉም የክልሉ አካባቢዎች በመንቀሳቀስ በምርጫ ጣቢያዎች የፓርቲው ምርጫ የሚከታተሉም በመመልመል ይገኛል ነው ያሉት። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ክንፍ ሐድሽ በበኩላቸው ፓርቲያቸው ለምርጫ የሚያስፈልጉ ዝግጅቶች እያጠናቀቀ መሆኑ ተናግረዋል።
ብዙ ችግሮች ነው ያጋጠመ ላይ ያሉ በገዢው ፓርቲ ካሄደው ተከታታይ የሆነ ስም የማጠልሸት ተግባር አለ። ሁለተኛ ደግሞ በትግራይ ውስጥ ያሉ ሚዲያዎች ተፎካካሪ ፓርቲዎች በእኩል የሚያስተናግዱ አይደሉም፣ ኦልሞስት አያስተናግዱም ማለት ይቻላል። ሁለተኛ ደግሞ በአጠቃላይ በትግራይ ውስጥ ያለ የፖለቲካ ኢንቫይሮንመንት እኛ ተፎካካሪ ፓርቲዎች ባለን ሀሳብ ልክ ባለን አቅም ልክ እንድንጓዝ ፖለቲካ እንድንሰራ የሚያስችል አይደለም። ሆኖም ግን ህዝባችን የመምረጥ መብቱ እንዲነፈቅ ስለማንፈልግ ነው በምርጫው እየተሳተፍን ያለ ነው እንጂ የምርጫ የፖለቲካ ምህዳሩ አጠቃላይ አስቸጋሪ ነው።
በትግራይ ክልል ላይ ትኩረት አድርገው የሚንቀሳቀሱ አረና ትግራይና የትግራይ ዲሞክራሲያዊ ፓርቲ እንዲሁም የትግራይ ብልጽግና ክልሉ ሊያካሂደው ያቀደው ምርጫ ህገ ወጥ እንደሆነ ሲገልጹ ቆይተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አመሰግናለሁ ሙሉጌታ። ወደ አዲስ አበባ ንዙር። የቁም እስር ላይ መሆናቸውን ተናግረው የነበሩት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከቤት ወደ ስራ እንዲሄድ ተፈቅዶልኛል ብለዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከቤት ወጥቶ ወደ ስራ መሄድ እንዲችሉ ተፈቅዶልኛል ብለዋል። ትናንት ማታ ሐምሌ 23 2012 ዓ.ም ጀምሮ የጸጥታ ኃይሎች ወደ ስራ መሄድ እንደምችል ነግሮኛል፣ ዛሬ ስራዬን ጀምሬያለሁ ብለዋል አቶ ዳውድ።
ደህንነት ከቤት እንዳትወጣ እዚህም አካባቢ ጥበቃ እናደርጋለን ያሉ እኔ እንደገባኝ እነዚህ ትእዛዝ ተቀብሎ ስራ ላይ የሚያውሉ ናቸው። እነዚህ ናቸው መልዕክቱን ይዘው የመጡ። የፌዴራል ፖሊስ ዩኒፎርም የለበሱት ስማቸውን አላውቅም ናቸው መጥተው ከነገ ጀምሮ ለደህንነትም ጥንቃቄ እያደረግ ወደ ስራ ልትንቀሳቀስ ትችላለህ የሚል ነው የነገሩን።
ከቤት እንዳይወጡ የተከለከሉት በየትኛው የመንግስት ስራ ኃላፊም ሆነ መስሪያ ቤት እንደሆነ እና አሁንም ማን ፍቃዱን እንደሰጠ ግልጽ አይደለም ያሉት አቶ ዳውድ ዛሬ በጽህፈት ቤታቸው ተገኝተው መደበኛ ስራ መጀመራቸውን ተናግረዋል። ሰሞኑን በኦነግ ድርጅት ጽህፈት ቤት ተደርጎ ስለነበረውም ስብሰባ እየተጣራ ነው ብለዋል የኦሮሞ ነጻነት ግንባር ሊቀመንበር።
የድርጅቱ የህግና የቁጥጥር ኮሚቴ አለ። እነዚህ በጉባኤ የተመረጡ ናቸው። ይህን አሁን በቅርብ ተፈጠረ የተባለውን በስነስርዓት በህግ እያየን ነው ብሎ ማስታወቂያ አውጥተዋል። ቀን ተቀን ስራ ግን አመራሮችም ከአባሎችም ጋር አንዳንድ ነገሮች ተሰ
ላለፉት ሁለት ሳምንታት ለደህንነታቸው ሲባል ከቤታቸው እንዳይወጡ በመንግስት ጸጥታ ኃይል ተነግሯቸው በቤታቸው መቆየታቸውን የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ መግለጻቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ኢትዮጵያ ከቅርብ ዓመታት ወዲህ የፖለቲካ አለመረጋጋት፣ ግጭቶች፣ የጥላቻ ንግግሮች ተደጋግመውና መልካቸውን እየቀያየሩ የሚረብሿት አገር ሆናለች። በቅርቡም ኦሮሚያ ክልልና አዲስ አበባ ውስጥ በተፈጠሩ የሁከት አድራጎቶች የጠፋው ሕይወት፣ በአካል ላይ የደረሰው ጉዳትና የወደመውን ንብረት ለዚህ ማሳያ ነው። ይህ አለመረጋጋት ደግሞ በኢትዮጵያ የንግድና ምጣኔ ሀብት ስርዓት ላይ ከፍተኛ ተጽዕኖ አሳድሯል። ለዚህ ችግር ዋናው መንስኤ የኢትዮጵያ መንግስታት ከሀገረ ብሔር ግንባታ ይልቅ ለመንግስት ግንባታ ትኩረት ሲሰጡ በመኖራቸው ነው የሚሉ ምሁራን የዛሬ 2 ዓመት ተሰብስበው የሀገረ ብሔር ግንባታ ፕሮጀክት ግብረ ኃይል በማቋቋም 2010 ዓመተ ምህረት ላይ 2 ሲምፖዚየሞችን አካሂደው ነበር። በእነዚህ ሲምፖዚየሞች ላይ ኢትዮጵያ አሁን ካለችበት ችግር ለመውጣት የሀገረ ብሔር ግንባታ አስፈላጊነትና ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ ወደ 15 ምሁራን ጥናታዊ ጽሑፎችን አቅርበው ነበር። ይህንን መነሻ አድርገን የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ እውን ሊሆን ይችላል በሚል ርዕስ የሲምፖዚየሙ አዘጋጆች የነበሩትን 3 ምሁራን በእንግድነት ጋብዘናል። እንግዶቹን ያወያየችው ስምኝሽ የቆየናት ቀጥሎ ይቀርባል።
ሶስት እንግዶችን ጋብዘን ለውይይት የመረጥነው ርዕስ የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ ለውጥ የሚያመጣ መፍትሄ ነው ወይ? እውን መሆንስ ይችላል ወይ የሚል ነው። በቅድሚያ በዚህ ርዕስ ላይ ለውይይት የጋበዝናቸውን እንግዶች ላስተዋውቃችሁ። ፕሮፌሰር ካሳሁን ብርሃኑ ከ30 ዓመት በላይ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሆነው ያገለገሉ ሲሆን በኢትዮጵያና በአፍሪካ የዲሞክራሲ፣ የምርጫ ፖለቲካ፣ የመንግስትና ማህበረሰብ ግንኙነቶች እንዲሁም የግብርና ፖሊሲ፣ የፖለቲካል ኢኮኖሚና የግጭት አፈታትና ሰላም ማስፈን ጉዳዮች ላይ ጥናትና ምርምር አድርገዋል። ሁለተኛው እንግዳችን ዶክተር ዘነበ በየነ አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር ሲሆኑ መገናኛ ብዙሃን ለሰላምና ለሀገር ግንባታ ያላቸው አስተዋጽኦ ላይ የተለያዩ ጥናቶች አድርገዋል። ከዛም በተጨማሪ በሰላም ግንባታ፣ በመንግስት ግንባታና አመራር፣ በውጭ የሚኖረው የኢትዮጵያ ማህበረሰብ በሀገር ውስጥ በሚደረጉ የሰላም ግንባታ ላይ ያላቸው ሚና እና የመሳሰሉት ጉዳዮች ላይ ጥናት አድርገዋል። ለሀገር ውስጥና ለውጭ ተቋማትም አማካሪ ሆነው አገልግለዋል። ሶስተኛው እንግዳችን ዶክተር ኦይቪድ ኦድላንድ ይባላሉ። በትውልድ ኖርዌጃዊ ይሁኑ እንጂ በኢትዮጵያ ያደጉ የተማሩና የሰሩ የኢትዮጵያ ወዳጅ ናቸው። ላለፉት 40 ዓመታት በአፍሪካ የልማትና ትምህርት ጉዳዮች ዙሪያ ብዙ ሰርተዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል እንዲከፈት ትልቁን ሚና የተጫወቱ ናቸው። አሁን ደግሞ ለዛሬ መወያያ ርዕስ የሆነንን የሀገር ብሔር ግንባታ ፕሮጀክት ጠንሳሽና ለሂደቱም ገንዘብ ከማሰባሰብ ጀምሮ ፕሮጀክቱን የሚደግፉ አስተዋጽኦች እያደረጉ ይገኛሉ። ሁላችሁንም በዚህ ውይይት ለመሳተፍ ፈቃደኛ በመሆናችሁ በአሜሪካ ድምፅ አድማጮች ስም አመሰግናለሁ።
እኛም እናመሰግናለን።
እንግዲህ ዛሬ ጋበዝናችሁ እንግዶቻችን ከ2 ዓመት በፊት ከሌሎች ምሁራን ጋር ሆናችሁ 2010 ላይ 2 ሲምፖዚየሞችን አካሂዳችሁ ነበረ ግብረ ኃይል በማቋቋም። በእነዚህ ሲምፖዚየሞች ላይ የሀገር ብሔር ግንባታ አስፈላጊነት፣ የጋራ ብሔራዊ መግባባት መፍጠር በሚቻልባቸው ሀሳቦች ዙሪያ ጥናታዊ ጽሁፎች ቀርበው ነበረ። እንግዲህ ይህን መነሻ በማድረግ የሀገረ ብሔር ግንባታን ፕሮጀክት ከጀመራችሁና ቢሾፍቱ ከተማ ላይ ሲምፖዚየሙን ካካሄዳችሁ 2 ዓመት ሆኖታል እና ከዛ በኋላ በክልሎች በውጭ ሀገራት የሚኖሩ ኢትዮጵያውያንን ለማሳተፍም ጥረት አድርጋቸዋል። ፕሮፌሰር ካሳሁን ከርሶ ልጀምርና ከሲምፖዚየሙ በኋላ እንዳሰባችሁት በኢትዮጵያ አቃፊ የሆነ አዲስ የሀገር ብሔር ግንባታ ለማካሄድ የሚያስችሉ እድሎች ኖሮ ፕሮጀክቱን ቀጠላችሁ ወይ? ከዚህ በፊት ከተሞከሩት የሀገር ብሔር ግንባታዎች የተለየ ውጤታማ ያደርገናል የምትሉት የተነሳችሁበት የፕሮጀክቱ ዓላማ ምንድን ነው?
ከመነሻው አንዱ ወደዚህ ፕሮጀክት ድንገባ ያደረገን ከ2008 እስከ 2010 ማለትም መራ ለውጥ እስከተደረገበት ጊዜ ድረስ በተለያዩ የሀገሪቱ ክፍሎች በኦሮሚያ፣ በአማራ እና በሌሎችም መጠነ ሰፊ በመንግስት ላይ የተቃጣ ተቃውሞ ይቀጣጠል ነበር እና ሁኔታው አስቸኳይ ጊዜ አዋጅን ቢታወጅ በመንግስት በኩል አንዳንድ እርምጃዎችን ቢወሰዱ እየተቀጣጠለ በመሄዱ ይህ ለህዝብ ህልውና ለሀገር ህልውና በጣም አደገኛ ሁኔታ ነው በሚል ነው ወደዚህ የገባል። እነዚህም መነሻ ኢትዮጵያ በሺዎች ለሚቆጠሩ አመታት የነጻ መንግስትነት ታሪክ ቢኖራትም የተዛመደ የተሰናሰለ እና ጠበቅ ያለ የሀገር ብሔር ግንባታን ማካሄድ ባለመቻሏ ነው ከሚል የመነሻ ሀሳብ የመለጨ ነው። ስለዚህ የዘገየም ቢሆን እንኳን ስቲ በዚህ በኩል አንዳንድ ስራዎችን ተብሎ ነው ይሄ ፕሮጀክት እንግዲህ የተተነሰ ሰው በዚህ ረገድ ሲምፖዚየሞች አካሄደናል። የተለያዩ የህብረተሰብ ክፍሎች መንግስት አካላት ጨምሮ በሁለት ብዙ ተሞክሯል። ይሄ ተጠናቆ ውይይቶቹ፣ የምክክሮቹ፣ የጥናቶቹ ውጤቶች ታትመው የፖሊሲ ሀሳቦች እና የመፍትሄ አቅጣጫዎች ህትመት አዘጋጅተን ለመንግስት እንዲደርስ አድርገናል። እንግዲህ ባለፈው አንድ አመት ተኩል ፕሮጀክቱ ከተጠናቀቀ በኋላ አሁንም በማካሄድ ላይ የምንገኝ ነው።
ከዚህ በፊት ከነበሩት የሀገረ ብሔር ግንባታ ሙከራዎች ይሄ እናንተ እየሰራችሁት ያላችሁት ነገር አዲስ ነገር ይኖረው ይሆን?
ሙከራዎች ነበሩ። እነዚህ ሙከራዎች ግን ከላይ ወደ ታች የወረዱ፣ ህዝብን ያላሳተፉ፣ ህዝብን ፈቃደኝነትና የኔ ነው ባይነትን ያላዳበሩ ስለሆኑ በወቅቱ ታይቶ የነበረው አለመረጋጋት የመደበኛ የመንግስትና የዜጎች ስራዎች መቋረጥን አስከትሏል። ስለዚህ በፊት የነበሩ ግድፈቶች፣ መልካም ጅምሮች በለጠ ተጠናክረው የሚቀጥሉበትን የነበሩ ግድፈቶች የሚታረሙበትን ሁኔታዎች ላይ ለመምከር እና እነዚህም በተመለከተ በፖሊሲ ሀሳቦች እና መፍትሄ አቅጣጫዎችን የሚጠቁም የተጨመቀ በህትመት መልክ አዘጋጅተን በርካታ ጉዳዮችን ያካተተ ነው። ስለ ትርክ እና ታሪክ፣ ስለ ትምህርትን፣ ለባህላዊ እሴቶች፣ ለስነ ምግባርና የሀገራዊ ስብዕና እና ግንባታ እና ስለ ህገ መንግስት፣ ህገ መንግስት ማሻሻያ እና የመሳሰሉትን ነገሮች ያካትታል እና በህብረተሰብ ውስጥ እንደሚመስሉ የተለያዩ ጥያቄዎች ያልተመለሱ መመለስ እንደሚችሉ እና እንደሚገባቸው ለመጠቋቋም የሞከርንበት ጉዳይ ነው።
ዶክተር ዘነበ ወደ እርሶ ልምጣና ይሄ እናንተ የቀረጻችሁት ፕሮጀክት መንቀሳቀስ ከጀመራችሁበት ጊዜ አንስቶ ያለውን ሁኔታ እንኳን ብንመለከት የጋራ እሴቶች፣ ሀገራዊ ትርክቶችና ምልክቶች እንዳይኖሩ የሚያደርጉ ሁኔታዎች እየተበራከቱ ነው የሄዱት እና ኢትዮጵያ ውስጥ አሁንም የሀገረ ብሔር ግንባታ ላይ ለመስራት ዋናው ችግር የሆነው ምንድን ነው? የማን ኃላፊነት ነው መሆን ያለበት ይላሉ?
አመሰግናለሁ። በመጀመሪያ ደረጃ ወደኋላ መለስ ብለን ለባለፉት 25-26 ዓመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት፣ የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው። የአገር ብሔር ግንባታ የምንለው የጋራ እሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል። እና ምንድን ነው እዚህ ላይ ለማየት የሞከርነው እያንዳንዱ ፈተና፣ እያንዳንዱ ችግር እድልም ይዞ ይመጣል እና ይሄንን አገራችን የገባችበትን ፈተና ለመወጣት እንዲያመች ምን መደረግ አለበት የሚለውን ነገር ተወያይተን ነው እንግዲህ ይሄን ነገር ወደ ፕሮጀክት ቀይረን ወደ ስራ የገባ ነው። እና ቅድም ለማለት እንደሞከር ነው በትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች፣ እነዚህ ነገሮች በምንመለከትበት ሰዓት ይሄ ኢትዮጵያዊ ማንነት የምንለው ነገር እየጠፋ በብሔር ማንነት ተተካ። ከዛ በኋላ ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወንድም እንደ እህት ከማየት በዘለለ እንደ ጠላት መፈረጅ፣ እኛ ያጋጠመን ችግር የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት፣ በፖለቲካ መሪዎቻችን አማካኝነት፣ በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርክቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገድ ውስጥ ከተኗል፣ አደገኛ አስተሳሰብ ውስጥ ከተኗል። ከዚህ ልናወጣው የምንችለው ኃላፊነት ወስደን እያንዳንዱ በነገራችን ላይ ሁልጊዜ እንደዚህ አይነት ኢሹ በሚነሳበት ሰዓት መንግስት እንዲህ አላደረገም እንዲህ አድርጓል እያሉ ወቀሳችንን ወደ አንድ ወገን የማየት የመወርወር ዝንባሌ ይታያል። በነገራችን ላይ እንደዚህ አይነት ሀገራዊ ጉዳዮች የሁላችንም ኃላፊነት ነው። የችግሩ ባለቤቶች ነን፣ የመፍትሄውን ባለቤቶች ልንሆን ይገባል። እና እነዚህ ናቸው ዋና ዋና ችግሮች ሲንከባለሉ ቆይተው ተከማችተው ቆይተው አሁን የደረስንበት ደረጃ ላይ አሁን የምናየውን ችግር ሊፈጥሩ ሊወልዱ የቻሉት የሚል አስተሳሰብ ነው ያለኝ።
አሁን ወደ ዶክተር ኦድላንድ ልለፍና ባደረጋቸዋቸው ሲምፖዚየሞች ላይ ከዛም በኋላ ታትሞ በወጣው ጥናቶች ላይ አሁንም ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገለጻል። በሀገሪቱ ውስጥ ያለውን ሁኔታ ስንመለከት ደግሞ የሚያራርቁ፣ የሚያቃቅሩ፣ አንዱን ወገን ደግፎ ሌላውን የሚያንቋሽሽ ወገኝተኛነት ነው እየበዛ የመጣው እና እነዚህ በጎሳ፣ በቋንቋ፣ በሃይማኖት ላይ መሰረት ያደረጉ ጫፍና ጫፍ ያሉ የምንላቸው አይነት ልዩነቶች የበለጠ እየተካረሩ ባለበት ሁኔታ ይህን የጋራ ውይይት ማድረግም ሆነ የጋራ ስምምነት ላይ ማምጣት የሚቻለው እንዴት ነው?
ከሁሉ አስቀድሜ ስለ ቋንቋ ይቅርታ ጠይቃለሁ። ምክንያቱም ብዙ ዓመት ውጭ ስለነበርኩ ትንሽ ቋንቋ የተበላሽቷል፣ ግን በአቅሜ ሞክራለሁ። መጀመሪያ ከሶስት አራት ዓመት በፊት የነበረውን ችግር ሁላችን እናስታውሳለን። በዛን ጊዜ አንድ የዓለም አቀፍ ልማት ድርጅት ኃላፊ ነበርኩና ወደ አፍሪካ መላለስ ነበር እና የኢትዮጵያ ሁኔታ ሲመለከት ያደግኩበት የኖርኩበት አገር ስለሆነ በጣም ተጨነቅ። በአሁኑ ጊዜ ምን ይሻላል፣ አንድ ነገር ለማድረግ ይቻላል ወይ ብለን ተነጋግረን እና እኔ የነበረኝ ስራ ትቼ ወደ ኢትዮጵያ መጣውና ቁጭ ብለን ብዙ ተወያየን። ለአሁኑ ችግር ምን መፍትሄ አለ እና መጀመሪያ አካደሚካሊ ኮንሰፕቱን ይዘን ይሄ የአገር ብሔር ግንባታ ምን ማለት ነው፣ ከውጭ አገር ጥናት ከሌላ አካባቢ ትምህርት አገኝተን ኮንሰፕቱን በደንብ አስቀመጠን። ከዛ በኋላ ወደ ሁለተኛ ደረጃ ስንራመድ በኢትዮጵያ ውስጥ የአገር ብሔር ግንባታ ምን ያስፈልገዋል እና ይሄንን ነገር ያለው ችግር ለመክፈት እንደ መሳሪያ እንዲሆን ሁለት ሲምፖዚያ አዘጋጀን እና እንደተባለ እንደተጻፈ አሁን እንደተቀረበ ውጤት አገኝተናል እና በአሁኑ ጊዜ ደግሞ በተለይ ለኢትዮጵያ የሚያስፈልገውን የአገር ብሔር ግንባታ የሚያስፈልገውን የትምህርት እልቀት እና ኮንሴፕቹዋል ቲንኪንግ በጣም አስፈላጊ ነው። ግን እውነት ብንናገር ከጥንት ጀምሮ እኔ የኃይለ ሥላሴን ዘመን አስታውሳለሁ፣ ልጅ ነበርኩ በዛን ጊዜ። ከዛ በኋላ የመንግስቱንም አልፋለሁ፣ የመለስንም፣ የኃይለ ማርያምም። ስለዚህ ከጥንት ጀምሮ በኢትዮጵያ ውስጥ በኢትዮጵያ ታሪክ ውስጥ ብዙ ችግር አለ። ግን እርቅ የሚባል ነገር ከአሁን ድረስ በሰፊው ህዝብ አልተሳካም፣ በልዩ ልዩ ምክንያቶች እና ቂም ስር ሰዷል። ስለዚህ ቀጥታ ወደ ችግሩ ለመግባት ከባድ ስለነበረ በዚህ በአካዴሚክ አፕሮች ኔሽን ቢልዲንግ ኮንሰፕት አጠንተን በዛ መስመር ምናልባት ውይይት ለመክፈት እርቅ ለማስመጣት አስበን ሞክረናል። አሁን ደግሞ በዚህ በዶክመንቱ ላይ ውይይት እንዲከፈት እና የሆነ ኮንቴክስቱዋላይዝ ሪኮንሲሊየሽን እርቅ ያስፈልጋል። በኢትዮጵያ ውስጥ ብዙ የባህላዊ የሽማግሌዎች እርቅ ድርጅቶች አሉ፣ የመንግስት መዋቅር አለ፣ የሃይማኖት አባቶችም አሉ። በዚህ በዶክመንቱ መሰረት በጥናቱ ላይ ይህንን ፕሮሰስ እንዲቀጥል በጣም እመኛለሁ።
ፕሮፌሰር ካሳሁን፣ እንደዚህ ጫፍና ጫፍ ያሉ ልዩነቶች የበለጠ እየተካረሩ ባሉበት ሁኔታ የጋራ ውይይት ማድረግና የጋራ ስምምነት ላይ መምጣት ይቻላል ብለው ይላሉ? ከተቻለስ በምን መልኩ ነው? በሚቃረን ወገን ላይ ሆነው እየተካረረ የመጣው ልዩነት እንዴት ነው በአንድ ላይ ሆነው የጋራ ውይይት ማድረግና የጋራ ስምምነት ላይ መድረስ የሚቻለው?
የጋራ ውይይት አድርጎ ሁሉን ያማከለ ስምምነት ላይ መድረስ በፊት ነበሩ አሁንም ያሉ በተለይ የሰላም ተረጋጋት ሁኔታዎች መስመር ሊይዙ ያስፈልጋል። በመሰረተ ሀሳብ ደረጃ ይቻላል እዚህ ላይ ለመድረስ፣ ነገር ግን በቅድሚያ ሰላም እና መረጋጋት መስፈን አለበት። ይህ እንዴት ነው የሚሰፍነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆኑ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ ንጹሐን የማይጎዱበት አጥፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። ለዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻውን እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት በመስመር የወጡ ሰላምና መረጋጋትን የሚያውቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያላግባብ እንዳይነካ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያስፈልጋል። ይሄ በደንብ ወደ ውይይት መግባት አማራጭ የሌለው ጉዳይ ስለዚህ የማይቻልበት ምክንያት የለም። ለዚህም ይሄ ቅድመ ሁኔታ በሚገባ መሟላት አለበት።
አድማጮች፣ ስመኝሽ ከፕሮፌሰር ካሳሁን ብርሃኑ፣ ከዶክተር ዘነበ በየነና ከዶክተር ኦይቪድ ኦርላንድ ጋር ያደረገችው ውይይት አላበቃም፣ በነገው ምሽት ይቀጥላል። ሁሉንም አመሰግናለሁ ለዛሬ ቆይታቸው። ወደ ተከታዩ ዘገባ ላሸጋግራችሁ። በቅርቡ ኦሮሚያ ውስጥ የተነሳው ሁከት የቀጠፈው ሕይወት ቁጥርና የወደመው ንብረት ግምት ምን እንደሚመስል ዛሬ በብዙ መንገድ እየተነገረ ነው። በዚህ ሁሉ የአሃዝ ዝርዝርም ሆነ የሁኔታዎች ዘገባዎች ውስጥ ግን በተጎጂዎቹ ላይ የደረሰውና እየደረሰ ያለውን የአካል ስቃይና የመንፈስ ስብራት ሙሉ በሙሉ ማየት ያስቸግራል። ያሳለፉትን ስቃይ ልክ የሚያውቁት የስቃዩ ሰለባዎች ብቻ ናቸውና። ችግሩ ካጋጠማቸው የአዲስ አበባ ነዋሪዎች አንዱን መለስካቸው አማሃ ነጋግሯል። ቀጥሎ ይቀርባል።
አቶ እስማኤል አባብያ ይባላሉ። በአዲስ አበባ ከተማ ደቡብ ምዕራብ ኮልፌ ቀራኒዮ ክፍለ ከተማ በተለይ ዓለም ባንክ እየተባለ የሚጠራው አካባቢ በኪራይ ቤት እንደሚኖሩ ነግረውኛል። አቶ እስማኤል የሶስት ህጻናት አባት ናቸው። ድምፃዊ ሀጫሉ በተገደለ ማግስት ሰኔ 23 ቀን 2012 ዓ.ም በሚኖሩበት አካባቢ የተለየ እንቅስቃሴ እንደተመለከቱ ይናገራሉ። ወዲያው የተኩስ ድምፅ ይሰማሉ። አባራሪና ተባራሪ የሚመስሉ ቡድኖች አንዱ ሌላውን እየተከተለ ድንጋይ እየተወራወሩ ይሯሯጣሉ። አቶ እስማኤል ሳያስቡት ማዕበሉ ወደ መኖሪያቸው ሲገባ አባራሪና ተባራሪ የነበሩት እነማን እንደሆኑ መለየት ይጀምራሉ።
የከተማ ልጆች ማለት ነው። ቄሮ የሚባሉት የለ እነሱ ናቸው ሸሽቶ ወደ እኔ ገቡት። እነሱ ሸሽቶ ሲገቡ ቄሮን ካላወጣ ብሎ ወደ 500 ሰው ሰው ነው ቤት ውስጥ የገቡት። ሻሎም ሞሉና እኔ ከእንደገና ወጥቼ መኝታ ቤት ውስጥ ነበርኩ። ገባ ወደ 500 ሰው የሚሆን ሰርፒስ አገረ ሻወር ቤት መኝታ ቤት አንደኛ መኝታ ቤት ሞልቶ እዛ ውስጥ ነበሩ። እነሱን ካላወጣ ምናምን ብሎ ድንጋይ መስታወት እንዳለ ተረጋግፎ ነው ያለው።
ቄሮቹ እንዴት ገቡ?
ለማምለጥ ነው። እነሱ ሸሽቶ ማለት ነው። ቶክስ ተደረገ መጀመሪያ። እነሱ ሸሽቶ ወደዚህ ነው ገንጥሎ የገቡት። በቃ አጥሩ እንዳለ ወርቆ እየተካፈላለ ለአባጆ ቤት ውስጥ እንዳለ በዛ ሰብሮ ነው የገቡ።
እርስዎ ከዛ በኋላ ምን አደረጉ?
እዛ ቆምኩና በቃ ጨዋታ የለቀኩ እዛ ቆሜ ልጆቼን ይዤ በቃ ያሉ ድንጋና ላ ፍራሽ አንስቼ ልጆቼ ላይ ሸፍኜ በዛው ልጆቼን ብርቱ ልብስ ምናምን ሸፋፈንኩና ቆንኩ። በቃ ማድርጎን ነገር ልጆቹ ከእንቅልፋቸው ብንነሰሉ ለራሱ እስካሁን እንትን ላት ነው
ይደነግጣሉ።
አዎ ይደነግጣሉ፣ ይባንናሉ። ያን ነገር ስላዩ ማለት ነው። በጣም ግድግዳውን ደም በደም አይን የጠፋለ ሞተ ሰው አለ እዛ ጋር በዛ ሰዓት ማለት ነው። ከዛ በኋላ አንስሰን ኪቢ ውስጥ እንዳለ በድንጋይ ባሮ ኪቢ ውስጥ አስገብተው ነበር።
ከቄሮቹ መካከል ከዛ በኋላ እንዴት በረደለሁት?
ከዛ በኋላ ልጆቹ ሄዱ፣ ፖሊሶች መጡ። ወጣ አልኩና ፖሊስን ፈልጌ አብያ አጠገቤ ጋ ነው እዛ ጋር ሂደን የወዳደቁ ልጆች አሉ የተመታቱ በቃ ወርቆ ማለት ነው። ፖሊሶችን አመጣውና እያንዳንዱን እያነሳ ከፖሊሶች ጋር በመኪና ጭነን ወሰፍ ልጆቹ ከዚህ ውስጥ አንወጣም ብሞታ እንወጣም ይገሉናሉ ምናምን ስሉ ነበር። ከዚያም በፖሊስ ነው አምጥቼ በፖሊስ ታችቦ ነጡት። አንዱ ሬሳ፣ አንዱ የተጎዳ፣ አንዱ የተመታ ራሳቸውን አያውቁም። ከዚያ ያ ወደዚያ ሰው የተጎዳውን ጤና ጣቢያ ነሱ ነው የተጎዱትን።
እሺ፣ ምን ይሰማዎታል እርስዎ አሁን በግል ያንን ሲመለከቱ? እንዳሉት ልጆቹ እኮ እስካሁን ድረስ በደረሰው ጉዳት ከፍተኛ ድንጋጤ ስለተሰማቸው እስከ ዛሬ ድረስ ይደነግጣሉ፣ ታያቸዋል በአእምሯቸው።
እኔ ለራሴ በዛን ሰዓት እቤት ውስጥ ቁሜ ነው ሳለቀስ የነበርኩት። ጨዋት ራሴን አላቅም አይምሮዬ በቃ ያለው ንብረት መኪና ነበረችኝ፣ እሱን ያቃጥላሉ ወይ ይሰባብራል ብዬ ነበር። እሱን አልተሰባበሩትም። በቃ ፍራቻነት ድንጋጤ ነበር፣ ወይ መሞታችን ነው ብለን ፈርተን ነበር እኛም። ያው ባለቤቴ በአንድ በኩል ትችዋለች፣ እኔ በአንድ በኩል።
በኮልፌ ቀራኒዮ ክፍለ ከተማ የአየር ጤና ፖሊስ ጣቢያ ኃላፊ ኮማንደር ሲሳይ ዲሳሳ በዕለቱ የሆነውን ሲገልጹ ተመሳሳይ ድርጊቶች መፈጸማቸውን ይመሰክራሉ። በሳቸው አባባል ሰኔ 23 ቀን በአርቲስት ሀጫሉ ሁንዴሳ ግድያ ወጣቶች ዓለም ባንክ በሚባለው አካባቢ ቅሬታቸውን ሲገልጹ ነበረ። የተለያዩ ቡድኖችም እንደነበሩ ያስረዳሉ። እነዚህን ቡድኖች በምክር ወደ መጡበት እንደመለሷቸውም ያስታውሳሉ። ይሁንና ከዚህ በኋላ የተፈጠረው ግጭት በዝርዝር ደግሞ ያስረዳሉ።
ነገር ግን መሃል ላይ ወደ ኪዳነ ምህረት መድረሻው አካባቢ ላይ ከትሮፒካል በታች ከመንደር አካባቢ ላይ ተደራጅተው ሌላ ወገን የወጡ ወገኖች ጋር ግጭት ተፈጥሯል። እኛም ከነበርንበት ቦታ ላይ ተንቀሳቅሰን እዛ አካባቢ ላይ ለመድረስ ሞክረናል። ችግሩን ለማብረድ ከሞከረ የተወሰኑ ከዚህም ከዛም የተወሰኑ የተጎዱ አካሎች ነበሩ። እነሱን ወደ ጤና ጣቢያ ለማድረስ ቻለ። ሌሎቹ ግን እንጎዳለን ብለው ፈርተው በአንድ ሰው ግቢ አካባቢ ላይ ተጣልለው የነበሩትን በመሰብሰብ ወዴት እንደሚሄዱ ጠይቀናቸው ወደሚሄዱበት አካባቢ ላይ የሸኛንበት ሁኔታዎች ናቸው ያሉት። ከዛ ውጪ ጤና ጣቢያ አካባቢ ላይ በሕክምና ላይ የነበሩት የመጀመሪያ እርዳታ ተደርጎላቸው መጨረሻቸው ጤና ባለሙያዎች ስለገለጹልን ቢሄዱ ምናልባት መንገድ ላይ እንጎዳለን ብለው ፍርሃትም ስጋትም ስለነበረባቸው በአስተዳደሩ መኪና እያደረግን ብንሄድ ሴቭ እንሆናለን፣ ችግር አያጋጥመንም ወደሚሉት አካባቢ ላይ አድርሰናቸው በሰላም የመለስንበት ሁኔታዎች ናቸው ያሉት። እነኛ እንግዲህ ተወሰኑ የተጎዱት ናቸው። በአብዛኛው ግን ያልተጎዳ ዝም ብሎ የተጠለለም ነበር። በጣም ብዛት ያለው ከሺህ አካባቢ የሚሆን ሳይጎዳ ግን እንጠቃለን ብለው የፈሩ ነበሩ። አጅበን ወስደን ኦሮሚያ ጫፍ ላይ ድንበር ድረስ አድርሰናቸው ከዚህ በኋላ ችግር የለብንም ብለው ተስማምተን ተነጋግረን መክረናቸው ገሰናቸው የሄዱበት ሁኔታዎች ናቸው ያሉት።
እርሱ እንደሚነግሩኝ ከሆነ የአካል ጉዳት ደረሰ እንጂ በህይወት ላይ ደረሰ ጉዳት አላጋጠማቸውም እናንተ?
እኔ በነበርኩበት ሰዓት ላይ እኔ እስከ ምሽቱም ከጊዜ ጀምሮ እስከ ምሽቱም ድረስ ነበርኩኝ። በተወሰነ የአካል ጉዳት የደረሰባቸው የተፈነከቱ የደሙ እንደነበሩ አይቻሉ። የመቀጥቀጥ አይነት ነገር የደረሰባቸው አሉ። በዱላም በድንጋይም ቦታው ላይ የነበሩ ማቴሪያሎች እነኚህ ስለነበሩ በዚህ ነው ብዬ ነው የምገምተው። በርዶም ስለነበረ እዛ አካባቢ ላይ ለማንሳት ብዙም ስላልተቸገርን በራሳችን ወስደን ያሳከምናቸው። ከዛን ሰዓት ላይ ግን ሪፈር ተብለው ወደ አለርት ሆስፒታል የሄዱ ሰዎች እንደነበሩ ሁለት አስታውሳለሁ። እኛ አካባቢ ላይ ግን እዛው አካባቢ ላይ የሞተ ሰው የለም።
በአዲስ አበባ ከተማ የተለያዩ ስፍራዎች ቀደም ሲል በተፈጠሩ ተመሳሳይ ሁከቶች ጥቂት የማይባል ህይወት አልፏል፣ አያሌ ንብረት ወድሟል። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተነሳው ሁከት ከወትሮ በተለየ መልኩ የአዲስ አበባ አንዳንድ አካባቢዎች ነዋሪዎች ራሳችንንና ንብረታችንን እንጠብቃለን በሚል አኳኋን ሲንቀሳቀሱ ተስተውሏል። ይህ መንግሥታዊ ከሆነው የደህንነት አጠባበቅ ስርዓትና ሕግን በተከተለ መንገድ ካልተደራጀ አሉታዊ ውጤት ሊኖረው እንደሚችል ብዙዎቹ ተቻሉ። ለኮማንደር ሲሳይ ዲሳሳ ይህንኑ አንስቼላቸው ነበረም።
እኛ እንግዲህ ቀድመንም እየሰራን ያለ ነው። አሁንም እንዲህ አይነት ችግሮች እንዳይፈጸሙና የሁለት ወገን በተለይ ግጭቶች እንዳይከሰቱ የአካባቢ ወጣቶችን ግንዛቤ ለማስጨበጥ ሞክረናል። በህጋዊ መሰረት ቅሬታውን ሊያሰማ የሚመጣ አካል ሊኖር ይችላል። ያንን ቅሬታውን አሰምቶ በጥሞና መሄድ አለበት። ነገር ግን ህግም ቢተላለፉ እንኳን ህግ አስከባሪው እንጂ ህግ ሊያስከብር የሚገባው ማንም ሰው በዚህ ጉዳይ ላይ ሁለተኛና ሶስተኛ ወገን ሆኖ ከሌላ አካል ጋር መጋጨት እንደሌለበት ተማምነናል። በዚህ ጉዳይ ላይ እዛን ጊዜ የሚገጠመን አልፎ አልፎ ከየመንደር ውስጥ ወጥተው በአሳቻ ሁኔታ ድንጋይ ወርውሮ በድንጋይ መምታት አይነት ነገር ነው። ልጆቹም አካባቢውን በፍጹም አያውቁት። ከዛ አኳያ ለመጎዳት ደረሰባቸው እንጂ ቀጣይ ግን እንዲህ አይነት ጉዳት እንዳይደርስ ለማህበረሰቡም ለወጣቶቹም ግንዛቤ ያስጨበጥንበት ሁኔታዎች ናቸው ያሉት። ነገም ተነጎዳም ችግሮች አያጋጥሙም ብለን አናስብም። ቢያጋጥሙ ግን በህግ አግባብ የህግ አካሉ ብቻ ነው መፍታት መቻል ያለበት የሚለውን ተነጋግረን በዚህ አካባቢ እና ቀጣይም ይሆናል ብለን እናስባል።
ከድምፃዊው ግድያ በኋላ መንግስት የህግ ማስከበሩን ስራ በበለጠ ቁርጠኝነትና ጽናት ተግባራዊ እንደሚያደርግ ቃል እየገባ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም የተፈጸሙ ሰብአዊ መብት ጥሰቶችን ለመመርመር ስራ መጀመሩን ይፋ አድርጓል። ወደፊት ስለ እነዚህ አሳዛኝ ቀናት የተሟላ ስዕል እናገኝ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ለአፍታ አይዘናጉ። በእኛ በኩል ሰላም ጤና ይስጥልኝ። ደህና እደሩ።